እሺ በጣም በጣም አመሰግናለሁ ማነህ በዛ ላይ የምትጨምሩ ወገኖች ካላችሁ ማይኩ የእናንተው ነው።
አሰለ ለከተን
ቀጥል እነሳሚ እስኪ ይመጡ ድረስ
እሺ አንዳንድ ጊዜ አይነት ትያቸዎች ትንሽ ባክግራውንድ ይጠይቃል። አንዳንዴ ፐርሰናል ተጋግለት የምታውቀውን ሰው እና የምታውቀውን ድርጅት በስፋት ለመግለጽ ወይም ግለሰቦች በድርጅት ውስጥ የራሳቸውን ህይወት እና ኑሮ ከማንም በላይ በተሻለ መኖር ሲችሉ ያሳለፉትን ለሰዎች ላይ በምታነሳ እና ለሰዎች በትልቅ እያሳለፉትን ሄሎ
ገብተሃል ሳሚ
አማረስ ትንሽ የግዝግር ጊዜ ስለነበሩ በተለይ በግዳጅ ፓርቶቁ እንደገና በድርጅቶች መካከል ኮይኮይታም ስለነበር ረጋ ብሎ ማድመጥና መደማመጥ ያልነበረበት ጊዜ ስለነበር ስለ ሀብታና በሀብታዎች ስለተከፈሉ መስዋዕትነቶች ለመናገር ትንሽ የሞራል እንትን ፈታኞች ነበሩ። ብዙ ጊዜ ስለ ግለሰቦች ሲነሳ አንዳንድ ወገኖች ካለማወቅ እንዲሁ
ለምን ባርነት ተጨቆነ ለምን ነው መጣት ምን ተከራ ተከመና በእኔ እምነት
አመሰግናለሁ። እዚ ላይ አማራ የጀመርከው አንተነና አማራ አለ ተሰማኛለህ? አማራ ተሰማኛለህ? ኦኬ አማራ ተሰማኝ።
አለ
እንግዲህ በዚህ ጥያቄ ላይ ኮምፒውተር ኦን ሆኖ ከሆነ ኮምፒውተሩን አጥፋልኝ። ሃሎ ኦኬ መልካም ኦኬ። በዚህ ላይ አንተ ስለጀመርከው የሆነ
ከዚህ ላይ ይሰማላ?
አዎ ኢንተርፋንስ አለው ግን ቀጥል።
እሺ እንግዲህ አለ ዋናው ክፍል ዋናው መሰረታዊ ነገር የኢትዮጵያ ጠቅላላ የኢትዮጵያ ዘርፈ ፓርቲን የፖለቲካ ፕሮግራም እና አላማው እንድንከተል ያነሳሳቸው መሰረታዊ ጉዳዮች ምንድን ናቸው የሚለው ነገር መሰለኝ የጠየቀን እና በዚያ ላይ ትንሽ ለማለት ብቻ ነው። በኢትዮጵያ የፖለቲካ ትግል ታሪክ ውስጥ እንግዲህ አንድ ነገር ስትደግፈው ወይም ስትደግፍ የምናነሳቸው ወይም የምንመለከታቸው ክፍልም አለው እና
ሄሎ ፖለቲካ ስትደግፍ አንድ ጊዜ እስኪ አንድ ይሄን ትንዘ አበባው ከኖርዌይ ነህ አይደለም? ጥሩ እንግዲህ በዚህ በኮምፒውተሩ ላይ መከታተል ትችላለህ። አሁን አንተ እንዳለህ ነግራቸዋለሁ። ማይክ ይጀላለው ስል ያው መሳተፍ ትችላለህ።
እሺ
ኖ በቃ ክፍት አድርግና ተከታተል። በቴሌፎን ነው አንተ የምትከታተለን?
እሺ
ያው እንግዲህ አገናኝልሃለሁ ከሩሙ። ያው እነሱ ጋራ ደግሞ ከነሱ ጋር ጅን ማይኩን ይጀላለው ስል ያንተ ተራ ይሆናል።
እሺ የፖለቲካል ፖሊሲ ያለው ድርጅት ሆኖ እናገኘዋለን እና በዚህ አንጻርም አንድ ምን መሰለበት ነገር ነው። ለምሳሌ ኢትዮጵያ ዘርፈ ፓርቲ በ1964 ወደ ታሪክ ወደ ኋላ እንግዲህ በእኛ በዛም ሰዓት ለፖለቲካ ፓርቲነት እንኳን በጣም ታሪክ ስናየው ማለት ነው የካቲት እንቅስቃሴ ያነሳው መልካቸው የፖለቲካ ካርት ለውጥን የህዝባዊ መንግስት ምስረታን ተጠያቂ እንደነበሩ በግልጽ እናያለን እና በ1964 የካቲቱ እንቅስቃሴ ያነሳዊ ጉዳይ ህዝብ የበላይ የሆነበት ዲሞክራሲያዊ የፖለቲካ ስርዓት በሀገራችን እንዲመሰረት ነው። ይህንን ካያዝን በኢትዮጵያ ውስጥ ዛሬ አሁን ባለንበት ዘመን ውስጥ ስንመለከት የሰፋ ደረጃ መብት ተከብሯል ወይ ስንል አልተከበረም ነው መልሱ። የንግግር የጽሁፍ ነጻነት አለ ወይ ስንል የለም ነው። የብሔረሰቦች እኩልነት ተረጋግጧል ወይ ስንል አልተረጋገጠም ነው። የሴቶች መብት ተከብሯል ወይ ብለን ስንጠይቅ አልተከበረም ነው የምናገኘው። የሰርቶ አደሩ ሁለገብ መብት ተከብሯል ወይ ብለን ደግሞ እሱን ስንመረምር አልተከበረም ነው። የሰፊው ህዝብ የኢኮኖሚ መብት ተከብሯል ወይ ደግሞ ብለን ስንጠይቅ እንደዚሁ ነው የምናገኘው። የህዝብ ሉዓላዊነት ስንል ደግሞ ጭራሽ ደብዛውንም የጠፋ ነው እናገኘው። የህግ በላይነት ተረጋግጦ ስንል ጭራሽ ህግ በፍጹም ሀገሪቱ ውስጥ እንደሌለ ምናይ ነው። ስለዚህ ይህንን ስናይ በጽናት ታግሎ አሁንም እየታገለ መስዋዕትነት እየከፈለ አኩሪ ታሪክ ካለው ድርጅት ጋር ተሰልፈን ሀገራችን ከሌሎች ሀገሮች ጋር እኩል እንድትደርስ የሚያስችለን እና የምታገልበት የሚችለው ፓርቲ አባ ስለሆነ በዚህ አላማ ጋር ተያይዘን የኢትዮጵያን ወጣት ትናንት ዘር፣ ጎሳ፣ ሃይማኖት፣ ተማሪ፣ መምህራን፣ ክርስቲያን፣ እስላም ምንም ብሔር ሳይለይ በጋራ ደሙን ያፈሰሰ ትውልድ ታሪክ ያላት ሀገር ሀገራችን በመሆኗና ይህም ደግሞ በኢትዮጵያ ብሔረሰብ ፓርቲ የፖለቲካ ትግል ውስጥ የተፈጸመ በመሆኑ ለዛሬው ችግራችን የትላንትናውን አሁን እዚህ በክፍፍል የምናየው የትላንትናውን ታሪክ አለመረዳት የመጣ ስለሆነ ይሄ ወጣት ክፍል ይህንን አውቆ በዛ መስመር በአንድነታችን አጠክረን የሀገራችንን መሰረታዊ ችግሮች ተረድተን የኢትዮጵያ ዘሪካ ፓርቲ ትግል ደግሞ የኢትዮጵያ አንድነት ይቅደም እንጂ ዘር ይቅደም የሚል አይደለም። ስለዚህ በዚህ ክቡር መስዋዕትነት ተከፍሏል። ይህንን ካጨለም ነው ይህንን ከተካደ እኛ እኮ አሁን የኢትዮጵያ ዘሪካ ፓርቲን ትግልን ብቻ አይደለም ታሪኩንም የመከላከል ኃላፊነት አለብን ብለን ነው ወጣቱ የተነሳው። ምክንያቱም እነዚህ ቅድም ለመዘርዘር የሞከርኳቸው ነገሮች የህዝባችንን ሁን በሁሉም መስክ የያዙ ናቸው። ይሄንን ለማጥፋት የሚደረገው ትግል ደግሞ ኢትዮጵያን የማጥፋት ነው። አሁን የምናየው በጎሳ መከፋፈል ትልቁ የትምህርት አምባ የ1966 ትግል ሬላራሹ ጥያቄ በኋላ መለስበታለሁ። ዋናው ተማሪዋን ግቦ የተነሳው ምንድን ነው? በጋራ በመሆን በአንድ አካል አንድ አምሳል በመሆን ነው። በኢትዮጵያ ዘርቻታ ትግል ውስጥ ዛሬ ወረድ ብለን ስናየው ትልቁ የትምህርት አምባ በጎሳ ተሸንሽኖ ነገ ሀገር ተረካቢ ትውልድ ሊፈራበት የሚችል የትምህርት ተቋም በዘር ተገድቦ የአማራ ህንፃ፣ የኦሮሞ ህንፃ፣ የትግሬ ህንፃ እየተባለ ኢትዮጵያዊነታችንን ለመቅበር የሚደረገውን ሁኔታ ቀድመን በማወቃችን ለዚህም ደግሞ ተመክሮና ልምድ ካለው የኢትዮጵያ ፓርቲ ከትናንት መስዋዕትነት በጋራ ከተወሰደበት ጭምር በመነሳት ግንባራችንን ይሄ መብታችንን ከረገጠ ዘረኛና ጠባብ ቡድን ፊት ለፊት ለመጋፈጥ መስታቱን አደራጅተን ይህንንም ዓላማ በጭብጥ ደረጃ ሲዘን እንታገለዋለን ነው። ስለዚህ ይህንን መሰረታዊ ነገር የያዘ አንኳር በመሆኑ ነው የኢትዮጵያ ፓርቲን እንደ ዋና ይዘን የተነሳ ነው። ምክንያቱም ጥያቄዎቹ ቅድም ያነሳናቸው መሰረታዊ የሆኑ የሰው ልጆች በሀገራችን ሲጠየቁ የቆዩት አልተመለሱም። ስለዚህ ለምን ነው የምንተወው? ወዴት ነው የምንለጋው? አለመታደል ሆኖ ያ የተጠየቀው ጥያቄ መልስ አላገኘ። መልስ ላላገኘ እጃችን አጣጥፈን አንጠብቅም። ትላንት የነበሩ ወጣቶች ናቸው የከፈሉት መስዋዕትነት በ2005 አይተነዋል። ይቅርታ የተከፈለው መስዋዕትነት በአብዛኛው ወጣቱን ዛሬም ደግሞ ልንከፍል የተነሳ ነው ይኸው ነው። ስለዚህ በሀገራችን ውስጥ በተገቢው ሁኔታ ወጣቱን ያሳተፈ ይሄ ወያኔ ያቆመብንን የዘር ግድግዳ የምንሰብርበት ወቅት ነው ብለን ነው የምናምነው። ለዛም ደግሞ አጠንክረን እየሰራ ነው። ስለዚህ በዚህ ደረጃ እኛ ምንም የተሸራረፈና የተጋረደ ነገር የሌለው ግልጽ ነው። አሁን ቅድም ወንድሞችም እንደተናገሩት መሰረታዊ ነገር ነው። ምክንያቱም አንድ ህዝብ አሁንም እኮ እንግዲህ ይህንን እንካደና ሌላውን የጎረቤት ሀገር ሰሞኑ የተፈጠረው እንመልከት አድር የትላንት ሀገራችን እኮ የነበረ ነው። ምናልባት ያኛው እየተካሄደ ስለመጣ ነው። ስለዚህ ያንን ደግሞ አንክድም እናስከብረዋለን ጭምርም ነው እኛ እና ይሄ ነው በእኔ በኩል ለመጨመርም አስበው።
ወል በጣም አመሰግናለሁ አማረ ወንድሜ፣ ወጣት አማረ። እኔ መቼም ኳሊቲ ኮንትሮል ቢቀጥሩኝ ለጠየቅኩት ጥያቄ በደንብ ስለተመለሰልኝ ያንን የዛን ትውልድ ባንዲራ አንስቶ የከፈለውን መስዋዕትነት ለመክፈል ብሎም ደግሞ የዛን ድርጅት ዓላማና ምንነት የቆመበትን ምንነት አውቃችሁ የተሰለፋችሁ በመሆናችሁ በትልቅ ቀይ እስክሪፕቶ ራይት መስጠት ይችል ነበር፣ ግን ለዛ አልተቀጠርኩም። ለተጠየቅኩት ጥያቄ በጣም በተገቢው ተመልሶልኛል። እስቲ እንግዲህ መድረኩን ለቤቱ እንልቀቅ። ከዚህ ቀጥሎ ባሻ ይጠይቃል፣ ከዛ አበባውም አሁን ኦንላይን ነው እንግዲህ እሱም አብሯችሁ ይሆናል ማለት ነው። ባሻ ማይኩን ለቃለሁ።
እሺ፣ ይሰማል ብዬ ገምታለሁ አንዳንድ አሳዩኝ እንድሰማ ከሆነ በመጀመሪያ ደረጃ ወንድም ታናሽና ታናሽ ወደዚህ ወዳሲም ባመድረክ በመምጣታችሁ የሚሰማኝን ከፍተኛ ደስታ ለመግለጽ ወዳለሁ። እንኳን ደህና መጣችሁ። የኔ ጥያቄ የእናንተን ድርጅት ብቻ የሚመለከት አይደለም፣ የወጣቶች የሀባን ወጣት ክንፍ የሚመለከት አይደለም። ለነገሩ ሁለት ጥያቄ ነበረኝ። አንደኛውን መልሳችሁታል በዚህም በዚህም የሀፓ የሽማግሌዎች ስብስብ ነው ወጣት የለውም የሚለውን ያው የመለሳችሁት ጥያቄ ነው። እናንተን የሰማ ሰው ያዳመጠ ሰው ልብ ያለ ሰው ያ ጥያቄ ይወድቃል ማለት ነው። ጥያቄውን ባልጠይቀውም ምናልባት በዚህ ላይ የምትናገሩት ነገር ካለና ይህንን በሚመለከት የምትሰጡት ሀሳብ ካለ እንትን ችግር የለም። የእኔ ሁለተኛው ጥያቄ ግን እናንተን ሳይሆን በጠቅላላ በጅምላ ወጣቱን የሚመለከት ነው። ብዙ ጊዜ ወጣቱ በአሁኑ ጊዜ ያለው ወጣት የትግል መንፈሱ የላሸቀ ነው፣ ለመስዋዕትነት ዝግጁ አይደለም ይላል። ይሄ እናንተን የሚመለከት አይደለም ወይም እናንተን ድርጅት የሚመለከት አይደለም፣ በጠቅላላ የጠቅላላውን ወጣት ስንመለከት ነው። ይሄ እውነተኛ ነገር ነው ወይ ወይስ ወጣቱ በአሁኑ ጊዜ መስዋዕትነት እየከፈለ ነው ብላችሁ ታምናላችሁ? አይ በአሁኑ ጊዜ ያለው የወጣትነት አይከፍልም፣ ወጣቱ በአሁኑ ጊዜ ይሄ የማይከፍልበት ጊዜ ምክንያት ይህንን መስዋዕትነት የማይከፍልበት ምክንያት ግን ከዚህ 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 የመጣ ችግር ነው ብላችሁ ታምናላችሁ? በሁለት መንገድ ነው እኔ የማየው። ወጣትነቱ ያሁኑ ያለው ወጣት መስዋዕትነት እየከፈለ ነው ብላችሁ ልታምኑ ከቻላችሁ እንዴት እንደሆነ ታስረዱናላችሁ። አይ ወጣቱ መስዋዕትነት እንዳይከፍል የግል ህይወቱ ላይ እንዲሯሯጥ ያደረገው ችግር ነበር ከድሮ ታሪክ ጋር የተያያዘ የትግል መንፈሱን እንዲያላሽቅ የተደረገበት ሁኔታዎች አለ ብላችሁ የምታምኑ ከሆነ በሁለቱ ላይ እንድንወያይበት እና እንድታስረዱኝ ነው የምፈልገው። በመጀመሪያም አመሰግናለሁ ወደዚህ በመምጣታችሁ። ማይኩን ይለቃለሁ።
እሺ፣ ማይኩን ለአበባው ኦስሎ ለቃለሁ። እንግዲህ አበባው ጥያቄውን ያሁኑን መጨረሻውን ባሻ ያቀረበውን ሰምተሃል። ከዛ በፊትም ላሉ ጥያቄዎች እንዲደገምልህ ካልፈለግህ በስተቀረ ለእነሱም ጥያቄዎች መልስ ሰጥተህ መሄድ ትችላለህ። እንዳጋጣሚ ሆኖ ኮምፒውተርህ አልሰራልህም ነበረ እና የሁለተኛው ጥያቄ እኔ ኮኔክት እስከማድረግ ድረስ የቀረበው ጥያቄ ኢህአ ወዲህ በአሁኑ ሰዓት ያላችሁት የወክንድ ወገኖች በኢህአፓ ስር መሰለፍ ያለብ ለምንድን ነው እሱ የተሰለፋችሁት የሚለውን ጥያቄ ነው በአጠቃላይ ለማቅረብ ና እንግዲህ ከነዚሁ ተነስተህ አሁን ደግሞ በመጨረሻ ባሻ ያቀረበው የወጣቱ የትግል ስሜት የላሸቀ ነው የሚባለውን ነገር በሚመለከት ያለህን አስተያየት እንድትሰጥ እነሆ። እንግዲህ ማይክ ያንተ ነው አበባው።
እሺ፣ ሀሎ ትሰማል?
አዎ ትሰማለህ፣ ቀጥል።
እሺ፣ እንግዲህ ከመነሻው ለመጀመር እንዲያመቸን ከሆነ በመጀመሪያ ደረጃ በዚህ በስካንዲኔቪያ የምንገኙ ወጣቶች በአደረጃጀታችን በኩል ያለውን ነገር ገልጬ ከዛ ወደሚቀጥለው ይሄዳለሁ ማለት ነው። በመጀመሪያ ደረጃ እኛ ኢወክንድ ከተቋቋመ እንግዲህ 2 ዓመት ሊሞላው ነው። ከወጣቶቹ ተወካይ ጋር በመጀመሪያ እዚህ የአደረጃጀታችንን ሁኔታ አይቶልን ሄዶ ነበረ። ከዛ በመቀጠል ከላለፉት 2 ዓመታት እንግዲህ እዚህ ካደረግነው ተነስተን እዚህ ባለው ባለንበት ሀገር በኖሬ ውስጥ ያለውን እንቅስቃሴ ስንጀምር ሴቶችን የሚያካትተ ስራ ነው እየሰራን ያለ ነው። እየሰራን ካለናቸው ነገሮች ውስጥ በኖሬ ውስጥ ያሉት የፖለቲካ ድርጅቶች አሉ። ከነሱ ወጣት ከሆኑ የድርጅቶች ውስጥ ካሉ ወጣቶች ጋር የፓርቲ ለፓርቲ ግንኙነት እያደረግን ከነሱ ጋር መመካከር እንሰራለን። ሁለተኛ ወጣቶችን እዚህ ካሉ ኖሬ ውስጥ ከሚኖሩ ወጣቶች ጋር የምልመላ ስራ እናደርጋለን። ከነሱ ባሻገር ደግሞ እዚህ ከአደረጃጀታችን ጀምሮ የምንሰራውን ስራ ወደ ከፍተኛ ወደ ዜዳሉን የድርጅቶቻችን አመራር ጋር እናስተላልፋለን። ያንንም ስራ እየሰራን እንቆያለን ማለት ነው። ይሄንን ያደረግን ሳለ ወደ ድርጅታችን አሁን ደግሞ ኢትዮጵያ ባለችበት አሁን ያለችበት ሁኔታ ስንመለከት እንግዲህ ከመነሻው የወጣቱ የሞራል ኃይል ወይም የሞራል እንቅስቃሴ ተዳክሟል ወይም ላሽቋል ተባለው በመጀመሪያ ደረጃ ይሄ ወጣት ሞራሉንም እንዲዳሽቅ ካደረገው አንዱ ነገር ፍራቻንና እንትንን አስተምሮ ያለፈው የምርጫ 97 አንዱ ነበረ። ከዛ ውስጥ እንግዲህ ባልተቀናጀና ባልተስተካከለ ሁኔታ ላይ ህዝቡን እንደዛ ሞራል እንዳይኖረውና ከቤቱ እንዳይወጣ በሚሆንበት ሁኔታ ላይ አድርገውት ሜዳ ላይ ጥለውት በሸሹ ጊዜ ከዛ በኋላ ያለውን እንግዲህ እንደገና ሞራሉ እንዲመጣ ለማድረግ ሰዎች እንግዲህ ቆም ብለው በመጀመሪያ ደረጃ አሳባቸውንም ወይም ከየትኛው ጋር በመንታገለ ያዋጣናል የሚለውን ነገር ማየት ይኖርባቸዋል እንጂ ፍራቻውንም ያው አጠናክረውላቸው ነው እነሱ ያው ከአገሮቷል ማለት ነው። እንግዲህ ወደ ድርጅታችን ስንመጣ በኢሃፓ በኩል ፍራት የሚባል ነገር የለም። አንደኛ ነገር ከ1966 ጀምሮ የከተማሪዎች ትግል ዘመን ተነስተን ስንጀምር ከዛ ጊዜ የነበረውን ማየት ይቻላል። ምን ያህል ወጣቶች ለሀገራቸው የከፈሉትን መስዋዕትነት አይተናል። ያንንም ጥንካሬ አስተምሮናል። እናት ድርጅት እስከመሆኑ ድረስ ኢሃፓ በጣም የምንኮራበትና የምንመካበት ድርጅት እንደሆነ በተደጋጋሚ ባሉን ወጣትም ሆነ አንጋፋ የድርጅታችን ሰዎች የምናየውና ጥንካሬንም የሚሰጠን አጋጣሚ ተፈጥሮልናልም ፈጥረናልም። እንግዲህ ስለወጣቶቹ ስንመለስ እንግዲህ አሁን በሰሜን አፍሪካ የተጀመረው የህዝብ ትግል ይመስለኛል እንግዲህ ኢሃፓ መጀመሪያ ላይ ከአመት ከግማሽ በላይ ይህንን ወርክ ሲመሰርት በመጀመሪያ በኢትዮጵያ ላይ አድርግ ያሰበውን ነገር እነዚህ ሰሜን አፍሪካዎቹ አደረጉት ብል የተፋሳትኩ አይመስለኝም። አጀማመራችንም ለዚህ ለህዝባዊ ትግል ወጣቱ ማነሳሳት የነበረ ነው ብዬ ብጀምር የተሳሳትኩ አይመስለኝም። እንግዲህ ይሄው እንደምናየው ማለት ነው። እንግዲህ ወክንድ ከአመላመሉም ጀምሮ ወጣቶችን እንዴት ወደ ትግሉ ማምጣት አለበት ብለን ስንመጣ ወደ እንትኑ መምጣት አለብን ብለን ስንመጣ ወጣቶችን በማደራጀት በኩል በኢኮኖሚ ራስን ማጎልበት እና በኢትዮጵያ አፋጣኝ ትግል ውስጥ አጋዥ የሚሆን ኃይልን መፍጠር ነው። ሶስቱን ነገሮች ይዘን ነው እንግዲህ አሁን በዚህ በስካንዲኔቪያ ያለ ነው የተነሳ ነው ማለት ነው። እና እነዚህን ነገሮች ስናደርግ መቼም መሪ ድርጅት አድርገን ኢሃፓን ወይም ኢወክንድን መሰረት አድርገን ነው እነዚህን ነገሮች የምንሰራው ማለት ነው። ይህንን ስናደርግ በመጀመሪያ ደረጃ በኢትዮጵያ ጉዳይ ላይ ያገባኛል የሚል ማንኛውንም ኃይል ከጎናችን አድርገን መሪ ድርጅታችን ኢወክንድን አድርገን በዚህ አማራጭና በዚህ የትግል ጎዳና ያዋጣኛል የሚል ህዝብ ወይም ኃይል ካለ ከኛ ጋር መሆን እንደሚችል ያንንም አሳውቀን ነው። ሁለተኛ ላለንበት ሀገር እንደ ጉልበትም እንደ ኃይልም ይሆኑናል ብለን የምናስባቸውን እዚህ ሀገር ያሉትን የዚህ አምባገነን መንግስትና የዚህ ብሔርተኛ መንግስት ስራ በይፋ በአደባባይ ማጋለጥ ታላቁን ስራ እንሰራለን ብለን የምናስበው ከእነዚህ ጋር እነሱ በሚሰጧቸው በሚሊዮን የሚቆጠር ዶላር መልሰው እኛን ማዳከሚያና እኛን ትግሉ እንዲዘገይ ያደርጋል ብለን የምናስበውን ነገር ወደ እነሱ ማቅረብ ነው። ይህንን በተመለከተ እነሱ ብዙ መረጃ አላቸው። የተለያዩ መረጃዎችንም ወደ እነሱ ማስተላለፍ ነው። እንግዲህ ይሄንን በዚህ እንዳለ ሆኖ የዚህ አምባገነንና ጎሰኛ በየርተኛ መንግስት ስራውን በይፋ እያየን ነው። እንግዲህ ወጣቶችን ለስደት የተማሩን ኃይል ወደ ውጭ ሀገር በስደት ሀገር ውስጥ ያለውን ለእስር ሴቶቻችንን ደግሞ እንደገና ወደ አረብ ሀገር ወደ ተለያየ ቦታ ወጣቱ ሀገሩን ጥሎ እየበነነ በሀገራችን ላይ መኖርም መስራትም እንዳንችል አድርጎ በስደት እያለቀስን እንድንኖር የሚያደርግ በጣም ቆሻሻና ይሄን ያህል እንኳን ልገልጸው በማልችለው ሁኔታ ራሱን በአንድ እንደ ማፊያ ግሩፕ በማህበር ይዞ የተወሰኑትን ሰዎች አገራቸው እንዳልሆነ አድርጎ በአንድ ማፊያ የተያዘን ቅኝ አገር እንድትሆን ያደረገ መንግስት ነው ብዬ ነው ይህንን ማስበው። እና እንግዲህ ይህንን ስል ምንም የምጨምረው የምቀንሰው የሚሄደ ሁላችሁ የምታውቁት ጉዳይ ነው። እንግዲህ የወያኔ መንግስት ራሱን እንደ አንድ እንግዲህ መቼም ሌላው የሊቢያውም 41 ዓመት ሆነው ወያኔም 21ኛ ዓመት ላይ ነው ያለው። 41 ዓመት የማይሆንበት ምንም ምክንያት የለም። ከጅምሩ ሁሉም ሰው አቅጣጫውን አስተካክሎ ከየት ጋር መታገል እንዳለበት መርጦ ራሱን መርምሮ እንዴት ማድረግ እንዳለበት ሁሉም ሰው ለይቶ ከህወክንድ ጋር ተቀላቅሎ አላማውን አውቆ ለኢትዮጵያ አንድነት ለኢትዮጵያ ህዝብ ነጻነት ዛሬ ቀኑ ነው ብሎ ሁሉም ተነስቶ በአንድ ላይ ከዚህ ከተቀደሰ ሰላማዊ ትግል ጋር ሰላማዊ የሆነ ድርጅት ጋር አብሮ ለመስራት ዛሬ ቀኑ ነው ብዬ ነው ማስበው። በእርግጥ ወደ ሀገራችን ያለውን ስራ ስንመለከት ዛሬ የወጣቱ ድርሻ ከፍተኛ ነው የሚል ነው እምነቴ። ዛሬ ቀኑ መሆኑን ሁሉም ሰው ማወቅ መቻል አለበት። የምናደርገውም እንቅስቃሴ የምናደርገውም የሆነ ሀገራዊ ስሜት በእውነት በጣም በጣም ጥሩና የኢያፓ ወለድ ህወክንድም በእውነት በጣም ትልቅ ነገር ይሰራል ብዬ እምነቱ አለኝ። እኛም እዚህ ባለኑ ስካንዲኔቪያ ውስጥ ባለኑ በዚህ በኖሬ በተሰባሰብነው ወጣቶችም ይህ በልቦናችን እንዳለ ግልጽ ነው። ይህንን መሰረት አድርገን ደግሞ ልምድ ካላቸው እንደ ከነ ታዘበውም ከነ ተለያዩ እዛም ከእናንተ ጋር ካሉ ወጣት የህወክንድ አባላትና ወጣት ከህወክንድ አመራር ጋር በመመካከር ትልቅ ስራ እንሰራለን ብለን እያሰብን ባለንበት ሁኔታ ነው ያለ ነው። እና በጥሩ ሁኔታ ያለውን ነገር ከእናንተ ጋር በቅርበት እየተከታተልን ከወጣቶቹ ጋር ያለውን እዚህ ያለውንም የምልመላውንም ስራ ያለንም አላማ አሳውቀን ወደፊት እንዴት ማድረግ እንዳለብን በሀገራችን ጉዳይ ላይ አፋጣኝ የሆነውን ውሳኔ ወስነን ለሀገራችን የምናደርገውን ነገር በተሳካና በአፋጣኝ ሁኔታ መቀጠል እንዳለብን በአሁን ሰዓት ጊዜው አሁን ነው ብዬ አስተላልፋለሁኝ።
እሺ፣
በዚህ አጋጣሚ ያው አሲምባ ለከፈተልን ምድል ሳላመሰግን አላልፍም። እና ይሄ እንግዲህ ለመጀመሪያችንም ቢሆን ልምድ አግኝተንበትና ወደፊት ተመካክረንበት ለሀገራችን ጥሩ ነገር እንሰራለን ብለን እናልፍበት መድረክ ይሆናል ብዬ ስለማስብ አሲምባን ሳላመሰግን አላልፍም።
እሺ አበባው፣ በጣም እግዚአብሔር ስጥልን። በጣም እያስደሰትከን ነው። ለብዙዎቻችን የኢህአፓ አንድ ትልቅ ምልክቱ ብዙዎቹ እንደሚፎክሩት ይሄን ተሳስቷል፣ ያን ተሳስቷል፣ ሚሊዮን ስህተት ቢሳሳት ኢህአፓ ያልተሳሳተው ነገር ቢኖር በኢትዮጵያዊነት ላይ በማንም ጊዜ በማንም ቦታ ከማንም ጋራ አልተደራደርም አይደራደርምም። እና እናንተም የምትወስዱት ኃላፊነት በኢትዮጵያዊነት አለመደራደር፣ በዚህ ደረጃ ዘብ የምትቆሙ አዳዲስ ኃይሎች በመሆናችሁ ብዙዎቻችን አስደስታችኋል። እንግዲህ ማይኩን ለሌሎቹ ለቃለሁ። ጥያቄ ቅድም አስቻለው እንዳለው ሁላችሁም ማቅረብ ትችላላችሁ። ማይክ ለጆዋቤ።
ይቅርታ ጆዋቤ ከመውሰድ በፊት እዚህ ያሉት ተጨማሪ ሊሰጡበት ይፈልጋሉ። ሳሚና፣ አንተ ሳሚና
ሰማለው።
ማን ልበል?
ሳሚ ነኝ።
ሳሚ ኦኬ። ሳሚ ቀጥል።
አመሰግናለሁኝ። ምናልባት የተነሱትን ሁለት ጥያቄዎች ጨምሬ ሀሳብ ለመጠቆም ፈልጌ ነው። ከአድማጭ መሀል የትግሉ በዚህ ወጣቱ የትግሉ መንፈስ የላሸቀው ምክንያቱ ምንድን ነው? እንደገና ደግሞ በአሁኑ ሰዓት ወጣቱ እየታገለ ነው ትላላችሁ ወይ የሚሉትን እና ለምንድን ነው ይህን ድርጅት ከዚህ ድርጅት ጋር የተሰለፋችሁት የሚል ነው። እኔ በእኔ እምነት የትግሉ መንፈስ ችግርማ የለም ለማለት አይደለም። ችግሮች አሉ። ግን ይሄ ችግር አሁን በወጣቱ የሰረጸው መንፈስ ትናንት የተፈጠረ አይደለም። ደርግ በእውነት በኢትዮጵያ ታሪክ ትልቅ የስነ ልቦና ቀውስ ነው በትውልዱ ላይ አስቀምጦ ያለፈው። ስልጣኑን ህልውናውን ለመጠበቅ በሚል ታጋዩንም ታጋይ ያልሆነውንም ክፍል ገድሏል። ይህ ነው የማይባል ግፍና ጭካኔ አሳይቷል። እኛ እንኳን ወንድሞቻችን ኮርኒስ ውስጥ ሲገቡ ቀሚስ ለብሰው ከእናቶቻችን ጋር ሲተኙ በየማድ ቤቱ ስር በየዛፉ ስር ለልጅ ይህንን በዚህ መንፈስ ነው አድገን የወጣ ነው። ያ ለሀገር መሞቱ ከብዶ ሳይሆን የተፈጸመው ግፍ በእያንዳንዱ ኢትዮጵያዊ ልብ ውስጥ ትልቅ ጠባሳን አስቀምጦ ነው ያለፈው። ይሄ ደግሞ ያ የተመቻቸው ያ አመቻችቶ ያለፈ በእንዲህ መልክ አመቻችቶ የሰጠውን ያዘጋጀውን ትውልድ ይሄ ስርዓት ደግሞ በተሻለ መልክ አበላሽቶት ይኸው በሀያ አመቱ ውስጥ የተፈጠረውን ነገር ምክንያቱም ስርዓቱ ኢትዮጵያዊ መንፈስ ባለመኖሩ ኢትዮጵያዊነትን የሚጠላ በመሆኑ ኢትዮጵያን ጭራሹን ማጥፋት የሚፈልግ ስለሆነ በዘር የዘር ችግሮችን ፈጥሮ በክልል ብቻ አይደለም በትምህርት ቤቱን ደረጃ አብረን ቁጭሎ እንኳን አንዱ ተማሪ ከአንዱ ተማሪ ጋር እንዳይወያይ ሀሳቡን እንዳይገልጽ ተፈራርቶ የሚኖርበት ሁኔታ ነው። ግን አንድ ነገርም ደግሞ አለ። ይሄ በተለያዩ አጋጣሚዎች በነበርንባቸው አገር ቤት በነበርንባቸው ጊዜያቶች ይህ ወጣት በተለያየ መልክ ከጊዜ ጋር በተለያየ አጋጣሚዎች ሀሳቡን ገልጿል። መሪ ፍለጋ የተነሱት ጥያቄዎች ነፃነት፣ እኩልነት፣ ፍትህ፣ ዲሞክራሲ የሚሉ በመሆኑ ያ በመንፈስ በሳይኮሎጂካል ፍርሃቱን ቢኖረው እነዚህ ነገሮች ደግሞ ስለሚያሸንፉት ፍርሃቱ ትቶ ራሱን ህይወቱን አሳልፏል። ታስሯል፣ ተደብድቧል፣ ተገድሏል፣ ብዙ መስዋዕትነቶችን ከፍሏል። ዛሬም ይህ ወጣት ዛሬም የወጣት ይህንን መስዋዕትነት በመክፈል ላይ ይገኛል እና ምንድን ነው የከበሉት ከ66 በፊት የነበረው ጀግና ነው እያየ ነው ጀግንነትን የይዞ የተነሳ
አለው። ተቋርጠን ነበር።
እንደ ዛሬዎቹ መሪዎች የቦሌን መንገድ ሳይሆን የባሌን ጫካ መርጠው አታጋዩን ተከትሎ ጫካ ገብቶ ጠላትን የጠበቀበት ሀገርን ታሪክን ያቆየበት ሁኔታ ነው እና ደርግ በነበረው ትውልድ ላይ ብዙ በሽታዎችን ብዙ ጠባሳዎችን በእያንዳንዱ ትውልድ ላይ አድርጓል። ይሄ ያለው ስርዓት ደግሞ የበለጠ የተመሰቃቀለ ትውልድ
ወያኔ ሲፈጠር የተወለደ ልጅ ዛሬ 20 አመቱ ነው ማለት ይቻላል። ያዘው ስሜት አብሮ በመኖር በጋራ የመስራት ባንድ በኢትዮጵያዊነት የመቀጠል የማስቀጠል የሚሉትን ነገር እያጠፋ ነው። ግን ያው ጥብቁ ኢትዮጵያዊ ነኝ ብሎ ነው ባንዲራ አርጎ ነው የቆመው እና ይሄ ችግር አለ። ግን እንዲህ አይነት ስነ ልቦና ችግርም ቢኖርበት ትክክለኛ አታጋይ ካገኘ ይኸው በ97ም አይተናል። ወጣቱ ህዝቡ ግልብጥ ብሎ ፍርሃትን አስወግዶ ነፃነትን ፍለጋ አሳይቷል። እንግዲህ ይሄንን በተወሰነ ደረጃ ቅድም ወንድሜም ስለመለሰው በተወሰነ ደረጃ አቆምና ለምንድን ነው ይህንን ድርጅት የተቀላቀላችሁት ለሚለው ይዞት የተነሳው ፕሪንስፕል ነው። የቀደሙት እንደውም ኢህአፓ ጭቁኑ ብቻ አይደለም የሞተለት ለዚህ ድርጅት የፊውዳል ልጆች የነበሩትን ነው ይዞት የተነሳው። በእውነት ፍትሐዊ ትክክለኛ ለህዝብ ለሀገር ይጠቅማል ብሎ ያነሳው ነጥብ በመሆኑ ሁሉም ህዝብ ወደው ፈቅደው ማለት ነው ሞተውለታል፣ ተሰደውለታል፣ ተገርፈዋል፣ እጃቸውን እግራቸውን አጥተዋል። የስነ ልቦና እንግዲህ ችግርም ዛሬም ድረስ አስቀምጦባቸዋል እና እንደገና ደግሞ በኢትዮጵያዊነት ያለው አቋም ትላንትም ዛሬ ይዞት የተነሳው በኢትዮጵያ አንድነት በህዝቦች እኩልነት የሚለው ቃል እኩል ነው። ምንም የተቀየረ ነገር አይደለም። ስለዚህ እንደገና ደግሞ ትላንት የነበሩት ጥያቄዎች ከመሬት ላራሹ የመሬት የባለቤትነት ጀምሮ እስከ ዲሞክራሲው ጥያቄ ድረስ ዛሬም ድረስ ያልተመለሱ ናቸው። ስለዚህ ይህ ድርጅት ሌሎችንም የፖለቲካ ድርጅቶች ሳንታዘብ ሳንገመግም ሳንዳስስ ከፍተን አይደለም። ሆኖም ግን በአቋም ደረጃ በጥናት ደረጃ በድርጅታቸው ውስጥ ያለው አሰራር ሁኔታ ስንመለከት ከዚህ ድርጅት የሚራመድ ነገር አይደለም። እኛም ይዘነው የተነሳነው ትግል ከዚህ ድርጅት ጋር የተስማማ በመሆኑ ይህን ድርጅት ተቀላቅለናል። የተቀላቀልንበትን ምክንያት እንግዲህ በሀገር ውስጥ ፍትህ፣ ዲሞክራሲ፣ ነጻነት፣ እኩልነት እንዲፈጠሩ የሚለውን ነገር ይዘን ነው እና ይሄንንም ድርጅት የተቀላቀልንበት ምክንያት ይሄ ነው። እና ከዚህ ድርጅት እንደ ግል ብዙ ተሞክሮችን ገብይቼበታለሁ። እኔ ልበል ይሄንን ቃል ብዙ ነገሮችን ቁራጥ እንድንሆን ጠንካራ እንድንሆን በእውነት ሀገርን በይበልጥ እንድንወድ አድርጎናል። ለሀገር ለህዝብ እኩልነት የሚለውን የበለጠ በመስዋዕትነት የሚደረገው ክብር ታላቅ መሆኑን በዚህ የፖለቲካ ድርጅቱ ውስጥ እንግዲህ ባሉን አጭር እድሜዎች ያየንበት ሁኔታ ነው። ስለዚህ ወጣቱ ችግር የለም ማለት ያንን ለመታደግ ነው። ችግር የለም አይደለም፣ ችግር አለ። ትውልድ እየጠፋ ነው። አገር ጠፋች ስንል መሬቱ ብቻ አይደለም፣ እሴቱ ነው። ባህሉን ታሪክ ከእምነት ከባህል ከታሪክ ራሱን እንትን እያለ ይቆጨናል። ያ መቆም አለበት ነው ምንለው። ያንን መቆም አለበት ደግሞ ስንል ይሄን ስርዓቴ ግንዱን ብቻ አይደለም ቅርንጫፉንም ስሩንም ሳይቀር አንስቶ መጣል ሲቻል ብቻ ነው። ይሄን ለማለት ነው። እግዚአብሔር ይስጥልኝ።
እሺ፣ በጣም አመሰግናለሁ ሳሚ። ማይኩ አንድ ቆይኝ እስቲ፣ ማይኩን ለአበራሽ ከመልቀቅ አቤት፣ ማይኩን ለአበራሽ ከመልቀቅ በፊት ቀጥል እሺ ታዘበው።
እሺ ትንሽ ባሻ የጠየቀውን ጥያቄ እንትን ለማለት ወንድሞቼ በሚገባ መልሰውታል። አጠር አድርጌ ነው ወጣት ሁለት ጥያቄዎች ነበር። ወጣቱ ሞራሉ የዳሸቀ ነው የሚል ነው አንደኛ። ሁለተኛ ወጣቱ መስዋዕትነት እየከፈለ ነው ወይ ብላችሁ በኢህአፓ ወጣት ክንፍ ድርጅት ታምናላችሁ ወይ ከእናንተን ሳይሆን አጠቃላይ ወጣቱን የሚል ነው። እና በዚህ እኔ ያለኝ መልስ የኢህአፓ ወጣት ክንፍ ድርጅትን በተግባር እና በኢህአፓ ወጣት ክንፍ ድርጅትን ሲመሰረትን ምስረታና ከስሙ በፊት ያጠናቸው ጥናቶች ወይም ደግሞ ከብዙ ወጣቶች ጋር በመመካከር ለመመስረት ያበቃቸው አንደኛው ዋነኛው ምክንያት ወጣቱ ሞራሉ አላሸቀም የሚል ላይ በመድረሳቸው። ምክንያቱም ወደ ትግል በምንገባበት ጊዜ የእኛ አካል አምሳል የሆነው ከእኛ ጋራ በእድሜ፣ በአስተሳሰብ፣ በአነጋገር፣ ባለባበስ፣ በጉዞ፣ በብዙ ነገር ከእኛ ጋር የሚመሳሰለው ወጣት የላሸቀ ቢሆን ኑሮ የኢህአፓ ወጣት ድርጅት አይመሰረትም። ምክንያቱም ማንም ይዞ ሊታገል የሚመሰረታል። ወጣቱ ከላሸቀ ሞራል የተዳከመ ከሆነ ማንም ይዞ ሊታገል የሚመሰረታል። ስለዚህ የኢህአፓ ወጣት ድርጅትነት የኢትዮጵያ ወጣት ሞራሉ አላሸቀም ብለን ነው የምንለው። በእርግጥ ከስልሳዎቹ ታሪክ ጋር አመሳስለን በመናገር አንዳንድ ምሳሌዎችን መናገር ይቻላል። የስልሳዎቹ ትውልድ ያያቸው ከእነሱ እድሜ በፊት የነበረው አርበኝነት ነው። ያ አርበኝነት ምንድን ነው? የጣሊያን ወረራ እና አባቶቻችን ያለ መሪዎች እንኳን ሸሽተው በሄዱበት ጊዜ ሀገራቸውን ዳር ድንበራቸውን ለማስከበር በማንኛውም አካባቢ የሚኖሩ አርበኞች በመደራጀት ሀገራቸውን ለማስከበር ከፍተኛ መስዋዕትነት የከፈሉበትን ታሪክ ተምሮ ያንን ታሪክ እየሰማ ያደገ ትውልድ ነው የነበረው እና ያ ትውልድ በመካከሉ ምንም የጀግንነት ክፍተት አልነበረ፣ የታሪክ ክፍተት አልተፈጠረም። ከአባቶቹ የወረሰው ጀግንነት ነው። ከአባቶቹ የወረሰ ስለ ሀገር መስዋዕትነት መክፈል ነው። ከአባቶቹ ከንበትም ከሚጠሩት ነት ወድረስ በንነበላይ ዘለቀ ብሎችም አባቱ ሰዓት ብለን ብዙዎችን ብንጠራ እነዚህ የእነዚህን ታሪክ እየተማረ የመጣ ነው። ያ ትውልድም ይሄ የታሪክ ክፍተት ስላልነበረ የተለያዩ የፖለቲካ ድርጅቶችን በተለይ ዋነኛነት ኢህአፓን የመሰረተው ወጣት መሪ የሆነውና ወይም መስራቹን የተሰበሰበው ወጣት ከመሪዎቹ ውስጥ እንኳን ዛሬ በህይወት ያሉት ብለን ብሎ ቁጥር ናቸው። ሌሎቹ ያንን የቆሙለትን ዓላማ መስዋዕትነት በመክፈል ነው። የእነሱ ተከታዮች ከእነሱ በኋላ ጀግንነትን በኩራት እንዲቀበሉ ለምሳሌ እነ ዶክተር ደበሳዬ ከፉቅ ሲወረወሩ ተራው አባል በጽናት ይቀጥላል። በጽናት ሌላው ትውልድ በቀጥተኛነት ያንን ትግል እነሱ የመጡለትም እንትን ይላል። ሌላው ደግሞ በሪጅን በአገናኝ የተለያየ ኮሚቴ ኃላፊነት የነበረ ካብኔት እየዋጠ ራሱን በገመድ እየሰቀለ ለሞት ሲፈለግ እና ለሞት ሲሄድ ኢህአፓ ያሸንፋል፣ ለኢትዮጵያ ህዝብ ያሸንፋል፣ ህዝባዊ መንግስት እያለ እየፎከረ ሲሞት ያየ ወጣት ጀግንነትንና ጽናትን ይዞ ሊቀጥል ይችላል። በእኛ ዘመን እንዳለምታደርጉ ነው መሪዎች የተባሉት አንዳንዶች እንደ ስድብ አይቆጠሩብኝ እንጂ የውጭ ያለ እንዲሁም ብዙ ጣልቃ ገብነት ባልነበረበት ጊዜ ማለት ነው። አሁን ግን ብዙ ጣልቃ ገብነት ባለበት የዓለም ሁኔታ በተቀየረበት ብዙ መሪዎች ዛሬ እንደምናያቸው እንደነ ጋዳፊ በጅር ምሳይል ሊከሰሱ እንደነ መሐመድ እንትንም እንደነዚህ እነዚህ ሁሉ እነ ሙባረክ ሁሉ በጆኖሳይድ ሊከሰሱ በሚችሉበት እነ የሱዳኑ መሪ በጆኖሳይድ እየተከሰሱ ባለበት ሁኔታ ላይ የኢትዮጵያ ተቃዋሚ የፖለቲካ ድርጅቶች ከህዝብ ጎን ተሰልፈው ህዝብ ያለውን ድምፅ ቢያከብሩና እንትን የሚከፈለውን መስዋዕትነት ቢከፍሉ ይሄ ትውልድ ምን ያክል ጀግንነትና ታሪክ በሰራ ነበረ ብለን ነው እኛ ምናምን። ምክንያቱም መሪዎች እንኳን ከተማን እያከሸፉ ባሉበት መሪዎች እንኳን እያሉት
በላይ ዘለቀ ትሰማኛለህ? ኦኬ ባላ የለም እንግዳው ማይኮን ለአበራሽ ለክና ስካውን በተባለው ነገር ላይ እሷ ደግሞ ምትለን አዳምጠን ወደሚቀጥለው ጥያቄ እንሄዳለን። አበራሽ ማይኮ ያንተ ጀንቺ ነው።
እሰማለሁ። ኦኬ አመሰግናለሁ። በድጋሚ ያስንታዊ የተመድረክ ማመስገን እንፈልጋለን። ከመጀመሪያው ጥያቄ ለመነሳት በወጣት ኢትዮጵያውያን ሀገር ወዳዶች የተመሰረተ ሲሆን የምስረታው ሆነ የቆራጥ ትግሉ ዋና መነሻው ኢትዮጵያውያንና ህዝቧን ወደ ዲሞክራሲ ስርዓት ለማድረስ ነበረ። ከዛ ባሻገር በኢህአፓ ባላማው ጽናት በዘር ያልተከፋፈለ ትክክለኛ አመለካከት ያለው ነው። ከምንም የጸዳ ትክክለኛ የሀገር ፍቅር በህዝብ እኩልነት የሚያምን ድርጅት በመሆኑ በሀገር ፍቅር ብዙ መከራን የተቀበለ ለስልጣን ብሎ ያልታገሉ ይልቁንም የሀገር የወገን ፍቅር ያስገደደው ትልቅ ድርጅት በመሆኑ ነው። ሌላው ወደ ሁለተኛው ጥያቄ ለመመለስ ወጣቱ መስዋዕትነት እየከፈለ ነው ብላችሁ ታምናላችሁ ብለው ለጠየቁት ጥያቄ የኔ መልስ አዎ ነው የምለው። ምክንያቱም የመደራጀታችን ዋነኛው ሚስጥርም ይሄ ስለሆነ ነው። ወጣቱን ወደ ትግል ቦታ ለማምጣት እንዲሁም ደግሞ ታግሎም ለውጥ ያመጣል ብለን በማመናችን ከዛ በፊት ግን እኛ በኢህአፓ ያለን እሴቶችም ወጣቶችም ተደራጅተን አደራጅተንም ለውጥ ለማምጣት ስላሰብን ኢህአፓ ምሄንን ስለሚያምን የተደራጀን ሰዎች ነን። አገር ቤትም ያሉ ወጣቶች ለውጥ ያመጣሉ ብለን የጀመርነው ትግል አንዱ ለዚህ ነውና መስዋዕትነት እየከፈሉ ነው ወይ ለሚለው መልሴ አሁን ባለንበት ሁኔታ አዎ ነው። ምክንያቱም በቅርብ እየተሰሩ ያሉ ስራዎችንም እየሰማን ያለነው ሁኔታ ስለሆነ መልሴ አዎ ነው። ሁለተኛው ጥያቄ ወጣቱ መስዋዕትነት እንዳይከፍል የተደረገበት ምክንያት አለ ወይ ተብሎ ለተጠየቀው ጥያቄ በጣም ብዙ ነው፣ ዘርዝሬ አልጨርሰውም። ምክንያቱም ይሄ አምባገነን አፋኝና ጨቋኝ ስርዓት እስካለ ድረስ መቼም ቢሆን ህዝብ በነጻነት መንቀሳቀስ እንደማይችል ይሄ ሁላችንም የምናውቀው መልስ ነው። ምክንያቱም አይደለም የተናገረ የሰማ የሚገደልበት ሀገር ሆኗል ኢትዮጵያ። ስለዚህ ከዛ አምባገነንና ጨቋኝ ስርዓት ህዝባችንን ነጻ እናወጣለን ብለን ነው እየሰራን ያለ ነው የተንቀሳቀስ እየተደራጀን ያለንበት ምክንያት። ስለዚህ ህዝቡ ወይም ወጣቱ መንቀሳቀስ አቅቶት ወይም ሞራሉ ላሽቆ ሳይሆን መንቀሳቀስ የማይችልበት የመጨረሻው ሰዓት ላይ ስለደረሰ ብቻ ነው። በቅርብ እንደሰማ ነው እንደውም ለአንድ ቤተሰብ አንድ ሰው የሚባል የወያኔ ጨቋኝ ስርዓት የፈጠረባቸው ግፍና መከራ አለ። ምክንያቱም ይሄ ማለት አንድን ቤተሰብ የሚከታተል አንድ የወያኔ አባል ለኪሱ ያደረ ሰው ይቆማልና እነሱን የሚከታተል ስለዚህ መንቀሳቀስ አይችሉም። ከነሱ የተፈጠረ ከወጣቱ የተፈጠረ ድክመት ወይም ሞራሉ ስለላሸቀ ወይም ግዞቱን ወዶትና አምኖት ተቀብሎ ሳይሆን አማራጭ ስላጣ ነው። ያን አማራጭ ደግሞ እኛ በመናደርግለት እንቅስቃሴ እኛ አደራጅተን ስናደራጀው የበለጠ መታገል ስለሚችል ብለን ነው እኛ አሁን የተነሳንበትን አላማ ለውይይት ያቀረብነው። ስለዚህ ነው የመናገር ወይም ደግሞ የመንቀሳቀስ ችግር ስላለባቸው እኛ ልናንቀሳቀሳቸው ልንረዳቸው ልንረዳዳ የተፈለገበት ዋናው ሀሳብ ይሄ ነው። ከዚህ ውጪ መናገር የምፈልገው እና በተለይም አስረግጬ ለእናንተ አዳማጮች ፍርድ እንድትሰጡኝ የምፈልገው ከዚህ ከጥያቄው ባሻገር አንድ ፖይንት አለኝ። ያም ነጥቤ ምንድን ነው? ያው ሴት እንደመሆኔ መጠን ነው የሴት ችግር እኔ ብቻ ሳልሆን ወንዶቹም የተረዱበት ዘመን ላይ ነው የደረስ ነው እና ለብርቱካን ሲጮህላት የነበረው ድምፅ ሲሰማላት የነበረው ያው ኦልሞስት 2 ዓመት ማለት ይቻላል ህዝብም ጮሆ ታጋይዋን ሴት ተፈታለች። በመፋታቷም ሁሉም ኢትዮጵያዊ ደስተኛ ነው፣ እኔም ደስተኛ ነኝ። በዚህ ምንም ጥያቄ የለኝም። ነገር ግን ከዛ ባሻገር ለ19 ዓመት በኢትዮጵያ አምባገነን መንግስት ጭቆና መዳፍ ስር ታስረው የሚኖሩ እህቶች አሉን፣ ወንድሞች አሉ። ለእነዚህ መጮህ የሚገባን መቼ ነው? ጊዜው መቼ ነው? ለምንድን ነው ጊዜ የምንሰጠው? ለአበራሽ በርታስ ወይም ለሌሎች የፖለቲካ እስረኞቻችን የሚጮሆ የኢህአፓ ወገን ብቻ ነው ወይ ወይም ደግሞ ሶሴፕ ነው ወይ? እና ይህን ጥያቄ እንድትመልሱልኝ እፈልጋለሁ። ታዳሚዎች በሙሉ ከፖለቲካ ነጻ የሆናችሁ በፖለቲካም ታቅፋችሁ ያላችሁ ወገኖቼ፣ ታዳሚዎቼ በሙሉ የማቀርብላችሁ ጥያቄ ነው። እስር ምን ያህል ከባድ እንደሆነ በተለይም በዚህ አውሬ መንግስት በወያኔ ጨቋኝ መዳፍ ታስሮ መቀመጥ ለ19 ዓመት ምን ያህል ከባድ ነው? እስቲ እንደው ለደቂቃ ራሳችንን እዛ ቦታ ላይ ያስቀምጠን እንየው። ምንድን ነው የሚሰማን ስሜት? ተገቢስ ነው ወይ? መደረግ ያለበትን ነገር በወቅቱ ማድረግ አይጠበቅብንም ወይ? ስለዚህ በዚህ ጉዳይ ላይ መቼ ነው ድምጻችንን የምናሰማው? እና ይህን እንደ ጥያቄም ወይም ደግሞ እንደ ህሊና ፍርድ ነው የማቀርበው። እና ለዚች ሴት እስረኛ እንዳልኳችሁ ወይም ደግሞ ለሌሎች የፖለቲካ እስረኞችስ ድምጻችንን መቼ ነው የምናሰማው? ይሄ አፈና፣ ይሄ ጭቆና የሚበቃበት ዘመን የሚበቃበት ጊዜ አልደረሰም ወይ አሁንም? ስለዚህ ይሄንን ለታዳሚዎቼ ለፖለቲካ ድርጅትም ይሁን ወይ ከፖለቲካ ድርጅትም ነፃ ለሆነ ይሁን ብቻ በሰብአዊነት በኢትዮጵያዊነት ይሄንን ጥያቄ መልስ እንዲሰጥኝ እፈልጋለሁ። አመሰግናለሁ። ጥያቄ ካለ ወይም አስተያየት ካለ እቀበላለሁ። ማይክ ፍሪ።
እሺ፣ በጣም እናመሰግናለን አበራሽ። ቅድም እንግዲህ በተጠየቀው ጥያቄ ላይ ስለዚህ ወጣቱ መስዋዕትነት ለመክፈል አልተዘጋጀም፣ ሞራሉ መሻለቅ የላሸቀ ነው በሚለው ላይ የተለያዩ ወገኖች ሀሳባቸውን አስቀምጠዋል። እኔ ወጣት በላይን ቅድምም ስለ ቴክኖሎጂ ሲያጫውተን ነበረ። በተለይ ደግሞ ብዙዎቻችን እንግዲህ ሽማግሌዎች የሆናችሁ ምናልባት ይሄ ፌስቡክ ምናምን የሚል ላይገባችሁ ይችላል። እኛ ወጣቶች ግን በዛ ላይ ነው ያለ ነው እና እስቲ በሚያገኛቸው ወጣቶች ይሄ የሞራል መሻለቅ መላሸቅ ምን ያህል ነው? ወጣቱ እውን እንደ ሌሎች የህብረተሰብ ክፍሎች አሁን እንደምናየው ለትግል የተነሳ ነው ወይ ወይንስ ዋጋ የሌለው ወጣት ነው? ይሄንን እስቲ ወንድም አለም አንዳንድ በለን። ለአንተ ማይኩን ለቅቄ ያለው።
እሺ፣ በጣም አመሰግናለሁ። እሰማለሁኝ?
አዎ ትሰማለህ፣ ቀጥል።
እሺ፣ ያ በጣም አሽንክ ይህ ነገር በጣም ወቅታዊ ጥያቄም ይመስለኛል እና መመለስም ያለበት ነው። ምክንያቱም ብዙ ጊዜ ወጣቱ ሲባል ትንሽ የሆነ ትንሽ አስተያየት የሚሰጥበት ነገር ትንሽ እንትን ዝቅ ያለ መስሎ ይታየኛል እና መመለስ ያለበት ይመስለኛል። በዚህ በፌስቡኩ በሶሻል ኔትወርክ አካባቢ እንግዲህ ብዙ ሰዎችም ያው የሚያዩት ነው ምን ያህል ተሳትፎ እንዳለ። አንዳንድ ኮመንቶች ነገር እናያለን እና ወጣቱ እኔ ከኮመንቱ ከሚሰጡት ኮመንት አኳያ ተነስቼ ስመለከት የወጣቱ አይመስለኝም ድክመቱ፣ ወጣት የሚመራው ነው። ምክንያቱም አይተናል ካሁን በፊትም ያሳየነው ነገር አለ። በቅንጅት ጊዜ ወጣቱ ነው እንደዛ ተሟምቶ ተፋልቶ ያን ያህል መስዋዕትነትም ሊከፈልበት የተቻለ እና ወደ በሚዲያ የወጣ ለምሳሌ ወደ 200 ሰው ምናምን ሞተ እስኪ የሚባልበት ደረጃ የተደረሰ እና አሁንም ቢሆን የእንትን የድርጅቶች ነው ይመስለኛል እንጂ ወጣቱ ሞራሉ የሻለቀ ነው። ከዚህ በላይ ምንም ነገር የለም እኮ እንዴ! አሁንም እኮ እየሞተ ያለ ወጣት ነው። እየሞተ ባለበት ላይ መሞቱ ካልቀረ ለሚቀጥለው እንኳን ነፃነታችን አግኝተን ምን ሞተበት ነው እኛ ምን ተመነረው እና አሁን የወጣቱ በዛ በኩል ለምንም ይሄ ጥያቄ የለውም ወሞራሉ ምናም የሚባለው ነገር ምንም ጥያቄ የለውም ከዛ የበለጠ የሚጨቆ ነው ይበልጣል እዛ በላይ ያለው ነው እንትሚለውና የወጣቱ በኩል ምናም የሚለው እኔ ብዙም አይታየኝም ሌላው በ ኢህአፓም በኩል የሚባል ነገርም አለ ኢህአፓ ወጣቱ እንዴት ነው እናንተ የሚል ነገር አጥቶ የተነሳ መሰለኝ ወንድሞቼ በትክክል መልሰውታል እንግዲህ እንግዲህ ወያኔማ 20 አመትም እኮ ሄው እየጨቆነ ይዞናል እንዴት ነው ነገሩ እና በጣም ወጣቱ የሞራል ውድቀት ምናምን የሚባለው ነገር እኔ ምንም የሚታየኝ ነገርም የለም በፌስቡክ እንደምንይዛቸው እንደምናገኘው እንደሚደርሰን ኮመንትም ሌሎች አብረውን የሚሰሩ ልጆችም ጋር በመገናኘትም የምናደርገውን ነገር ስለሆነ ይሄ የሞራል ድሽቀት ምናምን የሚለው ነገር ከዛ በላይ በጋድ ፊዚካሊ የሚደርስብንን ቶርች በትምህርት ቤት አካባቢ የሚታየው ነገር ከዚህ በላይ ነው የምናየው በትምህርት ቤቶች አካባቢ ዩኒቨርሲቲዎች ከፍተኛ ትምህርት ቤቶች አካባቢ የሚደረገውን ነገር አንዱ ከአንዱ ጋር ምን ያህል ልዩነት እንዳለ የዘር ልዩነት የሚባለው ነገር አንዱ እንዴት ነው የትምህርት ቤት አንዱ ሌላ የችስ የፓኬት ገንዘብ ተሰጥቶት ሌላው ደግሞ በስነ ስርዓቱ እንኳን የማይታይበት ነው ከአስተማሪዎች እንኳን ሳይቀር ማለት ነው እና ይሄ ሁሉ ነገር እስካለ ድረስ ምሬት እስካለ ድረስ ጭቆና እስካለ ድረስ ወጣቱ ሞራሉ እንትን ብሏል እና አይነሳ የሚባለው ነገር ይሄ ድክመት ነው ይመስለኛል እኔ ለሌሎቹ ይሄን የሚሉ ሰዎች ድክመታቸው ነው ይመስል እንደዛ ብዬ ነው የምወስደው እንጂ ተጨቁኝ ዝም ብዬ ገሌ እየበላ እኔ ዝም ብዬ የማይበት አንድ ምንት የሚኖር ያለ አይመስለኝም። ያን ደግሞ እንግዲህ የምናየው ነው በስራችን ውጤት እያየ ነው እስከሆነ ድረስ ወደፊት የምናየው ነገር ነው። ያ የደካማዎች አስተሳሰብ እስከሆነ ድረስ አሁንም የሞራል ውድቀት አለ በወጣቱ ላይ። ይህ አይነሳም እንደ በፊቱ አይሆንም። ኦል በርግጥ እንደ በፊቱ የማይሆንበት እንግዲህ ጊዜውም ሴንቸሪውንም ያለንበት ሴንቸሪ ማየት አለ እንደ በፊቱ አይሆንም ግና የሚባለው ነገር ላይሆን ይችላል እንጂ አስተሳሰብ ልዩነት ሊኖር ይችላል። እኒህ ነገሮች ሁሉ ማየት አለብን፣ የዓለም ሁኔታም ማየት አለብን። ያ ሁሉ እንግዲህ ከግምት ውስጥ በማስገባት ወጣቱ ላይ ድክመት አለ፣ የሞራል እንትን አለ። ያ በእርግጥ ይኖራል። ተጨኩነን የተያዝነነን ግን ብሎ ብሎ ሲፈነዳ ደግሞ እንዴት ነው ያስፈልጋል። አይቅ የማይቀረውን ነገር መጋፈጥ ይሻላል እንጂ ይሄ ሞራል እንትን ምናምን የሚለው ምንዙዙ የማይታይም ይለ ማለት ነው። በጣም አመሰግናለሁ።
እሺ፣ በጣም አመሰግናለሁ። አሁን ማይኩን ለጃዋቤ ለካለው። ጃዋቤ ለወክንድ የምታቀርበውን ጥያቄ ቀጥል። ማይኩ ያንተ ነው።